ደውለሽ
እደውልልሽ። በቫይበር እኮ አላነሳም
አይ
አዲ፣
እኔ በቫይበር
የአሜሪካን ካልሆነ አታነሽም እንዴ?
አይ
አንቺ
እኔ ደግሞ
ነው እንዴ
ወይም
የሀገር
ወይም ካርድ ልከውልኝ ምናምን በቫይበር ካልሆነ በስተቀር ማናገር አልወድም።
አደለ? እንዴት ነሽ?
እንዴት ነሽ ሙቴ?
አስፈጭቼ መጣሁኝ።
አስተያየትሽ
አስፈጭቼ መጣሁ። አሁ
ጎሻይ ጥሩ
በርሜሉን ሁሉ ውሃ ቀድቼበት በማዳበሪያ ያስቀመጥኩት ውሃውን ሲጨርስ
እውነት
ነው ገለበጠው። ገና እውነት አንዱን አሻሮ
ውሃ
ዘፈዘፍኩበት።
እንዳይነካሽ፣ ውሃ እንዳይነካብሽ።
አይነክ ዝናብ የለም ብዬ ነው የማስበው። ከዘነበ ቤት አስገባዋለሁ።
ምኑን አሁን እኛ ጋር እኮ እየዘነበ ነው።
ሞት እዚህ ጋር ምን አለ ነገሩ?
አራት ኪሎ እየዘነበ ነው ያለው።
እውነት እዚህ
እውነት
ዳመና ነው ለነገሩ።
መሬት
እንጃ
ላልቅሽ እንትን እንዳይልሽ እንደ በቀደሙ ነገር እንዳይመጣ።
ያስገባል። ምን ነገር መጣ በቀደም?
እንዴ በቀደሙ አልነገርኩሽም? ይህሉን ነገር አላወራሁልሽም?
ነቀዝ የበላብሽ
ታዲያ
እሱ ታዲያ ከእንትና እርጥበት ነው እንዴ ነቀዝ
እርጥበት
የሚያመጣ?
መጥፎ አይደል? አንዴ እንትን እንደተበላሸብኝ ነግሬሽ የለ? ፍርኖ ዱቄት ትንሽ ነገር ታዲያ ትንሽ እርጥበት እኮ ያበላሻል።
እርጥበትማ እንትን ይለዋል እንዴ? ሳሚ እኮ ደውሎልኝ ነበረ
ደውሎልኝ
ቅድም። ሰው
ነበረው ቅድም ይህን ውክልናው እንዴት አደረግሽ?
ምን ይሻል ይሆን ደግሞ? ሌላ ስለ ውክልናው ደግሞ ጀመረ። ምን
ውክልናውን ቶሎ በይ እናንተን በይ ይለኛል።
አደለ? አልሰራም አለ እኮ ከዚህ በኋላ ሽሮ ቤት አልሰራም ወይ
እውነት
ያላሆናለው መኪናው ላይ ብሎ ይሻላል አልኩት። እንዴት እንደሚሰራው እንደውም ባፈራረሱት ፍርስርሱን ባጠፉታል። ቤት ስለፈረሰ ነው ያህል የምታብደው ትበል። ምን ነው በሞተች ይለኛል። ምን አረገች አልኩት። ለልጆች አትኑርላቸው አይባልም አልኩት። አልገባም መቼም አልገባም አለ። ቅድም ደውሎልኝ ስራ መዴ ደርሼ እየመጣሁ ነው አለ። ወደ 50 ቆርቆሮ ነው የሰራሁት አለ። ትልቅ ቤት ነው ለካ የሰራው አለኝ። እኮ ወደ 50 ቆርቆሮ ነው የሰራሁት። ድንገት ቆርቆሮ እንትን ካሉ ብዬ ብሄድ ምንም ነገር የለም ዝም ብዬ ተመለስኩኝ አለ። ቆርቆሮ
ተመለስኩኝ ተመለስኩኝ አለኝ። አሁን
ምን እንደሚሻለው ነው ይዛል። አልጠጣም ደግሞ ድምፁ ደህና ነው።
ደህና ነው እንግዲህ። ካሁን በኋላ ይሆናል የሚሾምበት።
በቃ አሁን ይሆናል እንግዲህ
ካሁን
የሚለው
በኋላ
ልጆቹ አብዬ ሳያሳዝንም ወይ ከሰሱ ነው እኮ አብሯት የሚቆየው አልኩት። የራሱ ጉዳይ አለ። እኔ ዝም አልኩት። ከዚህ በላይ ላናግረው አልችልም። ለምን እንደዚህ እንደምትሆን ነው ግራ አይገባኝ አልኩት። ግን ለምን እንደዚህ ትሆናለህ አልኩት። እውነት ነው የለፋችበት እኮ ነው። ቤት ፈረሰ ብላ ግን በራስህ ግን የገዛ ከሆነ ያለችኝ ምናምን አለ። ተው እያልኩት ምናምን ነው አይደለም ወይ የምትላችሁ አለ። እኔ አላገኘኋትም በቀደም ለታ ነው በጣም ታለቅሳለች። እኔ ደግሜ ፈራኋት አልደወልኩም አልኩት። ለራሷ ጉዳይ ደግ ያደረገ ቢያት ደውይላት እና አለ። እኔ ባለጌ አይደለሁም አልላትም አልኩት። ተው አልኩት። ለፈለገ እንግዲህ ምን ማድረግ እንችላለን እኛ
እኛ ምንም የምናደርገው ነገር የለም።
የሚገርም ነው። እሷም ጥፍት አለች አልደወለችልሽም ማለት
አይ እሷም አትደውልም እኮ እኔ ነኝ የምደውለው።
እልህ ያዛት አሁን እልህ ይዟታል። ዛሬ ደግሞ የእናትየው ቀጠሮ አለባት ሐኪም ቤት
ረስቼዋለሁ አይገርምሽም
ብላኛለች። ፕሮብለስ ቀጠሮ አላት። የማደርገውን አደርጋለሁ ያለችኝ እናቴ።
እንግዲህ
እኮ ምን ልታደርጋቸው ነው? እናትየው ምንም የተመቻቸው ፈረደባቸው እግዚአብሔር ሙች አሁን ራሱ ምን ያህል እንደሚሰቃዩ
ወሬዋን ነው የምትነፋው እንጂ
እንዲሁ ተናግራለች። እህል ከለከላት እንትን ከለከላት እያለች ስታወራ ነበር። ባታወራ ደግሞ ጥሩ። የትስ ታደርጋቸዋለች? ቤት ተከራይታ ታስቀምጣቸው? ሲያሳዝኑ ግን ሴትዮዋ እንደው ፈረደባቸው። ቤት አሁን የእነሱን ፊት ማታ ማታ የእነሱን ፊት ስታይ ሲያው እሷ ደግሞ ባለጌ ነች። ይህን ታመናጭቃቸው ሁሉ ይሆናል። ደርሷቸው ጉዳይ ደህና ነሽ አንቺ?
ደህና ነኝ እምትዬ፣ እግዚአብሔር ይመስገን።
ማታ እኮ ማምሽን አወራሁት፣ ብዙ ሰዓት አወራሁት። እንደውም ስለመስፍን መስፍን ወንድምሽ አለ ወንድምሽ የሚንከባከበው አግኝቷል አለኝ እና እንዴት ነው ምናምን አለኝ። ታለምም እኮ የሆነ ነገር ስትል ነበር። እኔ ከታለም ነው የሰማሁት። እሱ እኮ አልነገረኝም አልኩ። እሷም እንደ እኔ ጠርጥራለች አለኝ። እኔ እሱን አላውቅም ግን ገብታት ብትሆን አልኳት አልኩት። ብላ እሷም እንደ እኔ ጠርጥራለች አለኝ። እኔ አላውቅም አልኩት። ነቶኝ ግን እሷም እንደዚህ ስትል ነበረ። እኔ አላወቅም አልነገረኝም አልኩት። እና የሚንከባከቡ አግኝቷል እናቴ እሱ ይለኛል።
እንከባከቡትነት
ጠለብኝ እኮ መስፍን፣ አይገርምሽ?
ምንም ትሆን እመቤቴ።
አዎ የሆነ አዲስ ስራ ነው ያለኝ። ምንድን ነው ያለኝ? የሆነ አዲስ ስራ ነው ምናምን የሆነ ስልጠና አለብኝ ብሎኛል አለ።
እኔ ጀምር
ምን ማለት ነው? ሌላ ስራ ሊገባ ይሆን?
አላቅ ማልሰማውም እንግዲህ ሁለተኛ ስራ ሊጀምር ይሆን?
ይሻላል አሉናት። ምንም እኮ የሚሰራው ነገር የለውም እኮ አሁን በሳምንት ሶስት ቀን
ከስራው ላይ ቢውል ይሻላል አይምሮን እንትን ከሚያደርግ ከመስጠን። ሁሉም ጋር ስራ የለም አሉ አሜሪካን በጣም ችግር ነው አለችኝ። አባይ ባት እየነገረች ነበር አምሳሉ ቀን እንትን ብሎኝ ሰዓት ቀንሰውብኝ ሽማግሌዎች መጠበቅ ጀምሬያለሁ አለች ስትል ነበር። አባይ ራሱ
ጉድ እንደምን ይሻለናል። በአለም በቃ ምንም ስራ የሌለበት ሀገር ነሽፈራው ጋር እኮ አንድ ስራ የለም። ግብር እኮ መቶ
ሄሎ ወይ የምትይ
አቤት ታለ
ምን አልሽ?
ግብር እኮ 120 ሺህ ብር አካባቢ ከፈለሽ ፈራው ነው
ወይኔ
ከነምኑ ከነምኑ 120 ሺህ ብር
ታለ
115 ሺህ ብር አጥቅ እንደዛ ፈጀበት አለች የሚላት
ይገርም።
ለዛም እሱ ቀድሞ ገባ ሰው እንደውም አልገባም አሉ ብትል
አይደል።
ለዛም አንካሳ ሆኖ ምናምን ሽፈራው አካል ጉዳተኛ ሆኖ ገብቶባት እግዚአብሔር
እውነት
80 ምናምን ሺህ ብር እሱን ከፈለ። የሆነ ነገር ደግሞ አሉ ደግሞ በየወሩ ደግሞ አሁን የሆነ ምንድን ነው የሚባል ነገር አምጥተውባቸዋል። እሱንም 12 ሺህ ብር ነው ምናምን ከፈለ አሉ። ብቻ አንድነት ከሳይት ሂሳብ ሰራት
ነበርኩኝ መስፍን ማሙሽን እያልኩ ሜላት ራሱ እየተጨነቀች ነው ይቻልኩት
አደለ። ምንም እኮ ስራ የላቸውም አንቺ
እንደሚል ከተናል ልጅቷ ትጨነቃለች ምናምን አልኩት። እንደውም ብር ሰጥቷት አላልኩት
ብርንዳቱ ወላችሁ መስማ አለቀልና ካልሹ
ተጨነቀች ምናምን ልጅቷ እንደውም አቁል ነገር ጭንቀት ውስጥ ገባች ምናምን አልኩት።
ምንም እኮ ስራ የላቸውም አንቺ መስማ ወልደ መስፈስ ቅዱስ ጠቅላላ ቁጭ ነው አለች። ሁሉም ዋናዎቹም ራሱ እነዚህ ዋና ምንድን አከፋፋይ ነው የሚባሉት እነሱ ጋርም ስራ የለም አለች። ምንም የለም። ግብር ከንትኖቹ እንደውም 150 ሺህ ብር በታች እንዳትቀበሉ ተብለናል።
አዎ
አለች። 150 ሺህ ብር በታች እሱ ሽፈራው እግሩን አካል ጉዳተኛ ሆኖ እያነከሰ ምናምን ነው ጊዜናት የምትሰራው ምናምን ብያት አብዛሌል
በዋትሳፕ እንትን እንላለን። ደህና ነሽ? በተረፈ
ደህና ነኝ ታለም። በቃ
ቤት ሁሉም ሰላም ናቸው
እግዚአብሔር ይመስገን። ዳዬ ፈተና ላይ ነች እያጠናች
ነው።
50 ኪሎ ቀይ ጤፍ ገዛሁኝ።
እውነት
ሩዝና በቆሎ ጨምሬ 10 ሺህ ብር ካፍዬ መጣኝ። በቃ ጤፍ 100 ኪሎ ከራሴ 90 ኪሎ ሩዝና በቆሎ ጤፍ አንቄ 90 ኪሎ ሩዝና በቆሎ 20 ኪሎ ጨመርኩበት። 50 ኪሎ ቀይ ጤፍ አስፈጨሁኝ።
90 ኪሎ ነበር።
100 ኪሎ ነበር። 100 20 ኪሎ ጨ 140 አደረግኩ። በቃ ያንን ጤፍ ቀይ ጤፍ 50 ኪሎ አደረግኩና 190 ኪሎ አድርጌ 10 ሺህ ብር አድርጌ ከፍዬ መጣሁኝ። በቃ ምንም እኮ እንደ የሚገርም እኮ ነው። ምንም እኮ ጥቅም የለንም እኮ ከማምጣት። ያስጠላል፣ ያስጠላል።
በጣም
በቃ
ቀይ ጤፉ 120 ነው ያልሽው?
120 ብር። አሁ
እኔ ራሴ እንደ ቆንጆ ከሆነ በገዛ ደስ ይለኛል። እንደ ለቂጣም ለምንም ለምንም።
እስቲ ቆይ ብዙም እንትን አላልኩኝም። እስቲ ሲፈጭ እንደው ነጭ ሆነብኝ፣ ግራ ገብቶኛል።
እውነት
እውነት
ነጭ ነው
ውስጠ ነጭ ነው ሲፈጭ። ልጁ ራሱ በቃ እንትን በይውና ሞክሪውና አለበለዚያ አርብ ዕለት የሚገባ ጤፍ አለ ቀይርልሻለሁ አለኝ። ይኸውና እስቲ ደግሞ ያቦካሁት አለኝ። ነገ ነው ከነገ ወዲያ ወይ ነገ ጋግራለሁ። ከዛ በኋላ
ሁለት እንጀራ ሶስት አራት እንጀራ ትጠብቂም እዛ ላይ
ያቦካሁት እንሳ ቀይ ጤፍ ማራግፌ ለብቻ አብክቻለሁ። ያኛውን ለብቻ አብክቻለሁ። እሱን ልጨርስና እንደዛ በቃ እሽታለም በቃ እሽታለም ቻው ቻው።